በባልንጀራው መካከል ካለው ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። በእነዚህ ሁሉ ላይ የፍጻም እነኝም ሁሉ የሚያጠቃልል ማለት ነው ማሰሪያ የሆነውን ፍቅርን ልበዙት ይላል። ልበሱት ይላል ወገኖቼ። እንግዲህ እዚህ ላይ የምንመለከተው የአዲሱን ሰው ባህሪ ነው። ይሄ የአዲሱ ሰው ባህሪ እንዲሁ ሰው ከራሱ የሚያገኘው ሳይሆን የመንፈስ ቅዱስ ፍሬ ነው። አንድ ክርስቲያን ባህሪያት በመንፈሳዊ ሕይወቱ ማደግም ሆነ ከሌሎች ጋር ህብረት ማድረግ አይችልም። የክርስትና ሕይወት ያየው በአኗኗር ዘይቤያችን ነው። ማለትም በየዕለቱ የምንኖረው ኑሮ የምናምነው ምን እንደሆነ እያሳያል። እርግጥ ነው ከስጋ ጋር መቼም ብዙ ውጊያ አለ። መንፈሳችን በሚለን ነገር አለ፣ ስጋችን ደግሞ የሚገፋፋንና የምናደርገው ነገር አለ። ግን ይሄ ሲባል ተስፋ ቆርጠን በቃ አይ የኔ ነገር እንግዲህ እኔ የማልችለው ነው ብለን እንደፈለግን ለመሆን ራሳችንን የምንጥልበት ጉዳይ አይደለም። ስለዚህ ይሄ የአዲሱ ህይወት ባህሪ በኑሯችን ይገለጣል። በእለት ኑሯችን የሚታየው ምንድን ነው? አብዛኛውን ጊዜያችንን የምናጠፋው ደስ የሚለንና በህይወታችን ውስጥ ቅድሚያ የምንሰጠው ነገር ምን? እንደው ፕራክቲካል በሆነ መንገድ በእለት ኑሯችን ከጓደኞቻችን፣ ከስራ ባልደረቦቻችን፣ ከዘመዶቻችን ጋር ስንገናኝ አብዛኛውን ጊዜያችንን የምናጠፋበት ነገራችን ምን ይሆን? ይህንን ሳነሳ ከሰው ጋር ባለን ህብረት ሁልጊዜ በቃ በኢየሱስ ስም እያል መንፈሳዊ ነገር ብቻ የምናገር እንሆናለን ማለት አይደለም። አላማችን በማንኛውም ኦኬዥን በማንኛውም አጋጣሚ እኛ በምድር ያለን የመንግስተ ሰማይ ዜና ይህንን ለራሳችን ሁል ጊዜ እንድንነግረው ያስፈልገናል። እግዚአብሔር ደግሞ የማንችለውን ነገር እንድናደርግ አይጠይቀንም። ከተለወጥን በኋላ መንፈሳዊ ከሆን በኋላ በአነጋገራችን ሆነ በተግባራችን በታማኝነታችን በፍቅራችን የምናምነው ምን እንደሆነ በአንደበታችን ከመናገራችን ይልቅ ሰዎች እኛን አይተው ማንነታችንን እንዲችሉ ማድረግ እንችላለን። ይሄ በአንድ ጊዜ ይሆናል፣ በአንድ ጊዜ የሚሆን ነገር አይደለም። ጊዜ የሚወስድ ነገር ሊሆን ይችላል። ነገር ግን አላማችን እግዚአብሔር በሕይወታችን እንድንለወጥ እርሱ ወዳቀደልን ግብ እንድንደርስ በሕይወታችን እግዚአብሔር የሚፈልገውን ነገር ለማድረግ ወደምንችልበት ሁኔታ እንድንገባ ለማድረግ ግን መጀመር አለብን። ወገኖቼ ብዙ ጊዜ ማንነታችን በሕይወታችን ይገለጣል። የተጠራ ነው ክርስቲያኖች እንድንሆን ብቻ ሳይሆን የክርስቶስን ፈለግ እንድንከተል እሱ በቀየሰልን ጎዳና እንድንሄድ የእምነታችንን ራስና ፈጻሚውን ተከትለን እንድንጓዝ እግዚአብሔር የጠራን ለዚህ ነው። ክርስቶስ እንደኖረ መኖር እችላለሁ ልንል እችል ይሆናል። ያንን በስጋችን የምናደርገው ጉዳይ አይደለም። ስጋችን እርግጥ ነው ምድራዊ በሆነና ጊዜያዊ በሆነ ነገር ላይ ብቻ ማተኮር ይፈልጋል። ይሁን እንጂ እግዚአብሔር ስለሚያስችል ስለሚረዳን ራሳችንን ለጌታ በሰጠን ቁጥር፣ ትኩረታችን በእሱ ላይ በሆነ ቁጥር፣ ሕይወታችን በጸሎት በተጠመደ ቁጥር፣ የእግዚአብሔር ቃል ሙላት በውስጣችን ባከማችን ቁጥር እግዚአብሔር በሕይወታችን ላይ ለውጥ ያመጣል። የሚያስችለን እርሱ ነው። ይገርማችኋል፣ ብዙ ጊዜ ደካማ ነው ብለን የምንሰጠው ምክንያት አለ። እውነት ነው፣ ስጋ ደካማ ነው። ግን እንደኛ ስጋ ለብሶ የስጋን ፈተና ድል አድርጎ የተሻገረ ጌታ አለን። የእኛ ድርሻ ራሳችንን ለጌታ ስናስረክብ መንፈስ ቅዱስ በውስጣችን የሚለንን አዳምጠን ለዛ በውስጣችን ለሚሰማ ድምፅ እሺ ስንል እግዚአብሔር ያስችለናል። ለዚህ ነው ክርስቶስ ምሳሌያችንም ነው፣ ደግሞ ኑሮውን መኖር የሚያስችለን እርሱ ነው። ጳውሎስ እኮ አንድም ጊዜ በራሴ ይሄን አድርጌ ያን ብሎ የተመካበት ጊዜ የለም። ሁሉን በሚያስችለን በክርስቶስ እችላለሁ ነው ያለው። በቃሉ የተማርነውንና የተቀበልነውን መኖር ስንጀምር እኛም ለሌሎች የምንሰጠው ነገር ይኖረናል። እንግዲህ በየጊዜው በአንድም በሌላም እግዚአብሔር ይናገረናል። በተለይ በአሁኑ ጊዜ በማስ ሚዲያ በተለያየ መልኩ የእግዚአብሔርን ቃል ቀን እንኳን መኪናችንን እየነዳን ስንሄድ አንዱን ስቴሽን ከፈት ስናደርግ እናገኛለን። ወገኖቼ እንግዲህ ቃሉን መስማታችን ብቻ ሳይሆን ቃምራ ኑሮውን ለመኖር መታገል ያስፈልገናል። እንዳውም በእርሱ ማመናችን የሚታወቀው ስንታዘዘውና ተገቢውን ክብር ለጌታ ስንሰጥ ነው። በዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ ዮሐንስ 14 12 እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱም ደግሞ ያደርጋል ይላል። እንዴት አስደናቂ ነገር ነው! እኔ የማደርገውን እርሱ ደግሞ ያደርጋል ይላል። እንግዲህ ይሄ ቃል እውነት ከሆነ ይህንን ቃል ልንፈትነው ይገባናል። አሁን የኛ ችግር ጠላታችን የሚናገረን ነገር አለ። አንቺ አትችም፣ አይሆንልሽም፣ አይሆንልሽም፣ አንተ እንዲሁ ነው የምትለፋው ሊለን ይችላል። አንዳንዴም እንዳውም ብዙ ሞክረን አይ ብለን ተስፋ ቆርጠን ልንሆን እንችላለን። ባለፈው ሳምንት በውይይት እንዳየ ነው ቲዮሪውን ሰምተነዋል፣ ፕራክቲካሊ እንዴት ነው የምንኖረው የሚል ጥያቄ አንስተን ተነስቶ ነበር ባለፈው ሳምንት። እውነት ነው፣ ይህንን ብለን ተስፋ ልንቆርጥ አይገባንም። ደግመን ደጋግመን ቲዮሪም በለው ምንም በለው አለብን የእግዚአብሔር ቃል። እምነት የሚመጣው ከእግዚአብሔር ቃል ነው። ስለዚህ የቃሉ ተስፋ እንግዲህ በእርሱ ስናምን እርሱ የሚያደርገውን ስራ እኛ መስራት ከቻለን የዕለት ህይወታችንንም የሚመለከት ጉዳይ ማለት ነው። እንዳውም በዮሐንስ ወንጌል ምዕራፍ 15 ቁጥር 7 ላይ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትም ሁሉ ለምኑ ይሆንላችኋል ይላል። ወገኖቼ ሐዋርያው ጳውሎስ ለቆላስያስ ሰዎች ምዕራፍ 3 ላይ ቅድም ያነበብነውን መልእክት በሚጽፍበት ጊዜ እሱ ራሱ በህይወቱ ጌታ እንደ ቃሉ ተቀብሎ የሚኖር ሰው ስለነበረ ነው። ድካም የለውም፣ ድካም አለው። ራሱ ህይወት ራሱ ሲመለከት እግዚአብሔር እንደሚፈልገው እንዳልሆነ እንዳገኘው ራሱ የሚመሰክረውን ሮሜ ምዕራፍ 7 ላይ እናገኛለን። ወገኖቼ ትኩረታችን በጌታና በቃሉ ላይ በሆነ መጠን የጌታ ነገር እየበራልን ይመጣል። ስለ ጌታ ባሰብን ቁጥር የእርሱን ህይወት ለመኖርና የእርሱንም ስራ ለመስራት እየተበረታታን እንሄዳለን። የሚዛን እኮ ሁልጊዜ ሐሳባችንን የሚቆጣጥር ቡራችንን ያረግንበት ነገር ነው። እንዴ ለለት ኑሯችን እኮ ይሄን አይደለ እንዴ ምናረገው? ያቀርነው ነገር ሲኖር ይህንን ነገር አድርጋለሁ ብለን በልባችን ስንነሳ ያ ነገር ሊሳካ የሚችልበትን ጉዳይ ሁሉ በተቻለ መጠን እናደርጋለን። የመንፈሳዊ ህይወታችንም ከዚህ የተለየ ነገር አይደለም። እግዚአብሔር ስለሚረዳ፣ እግዚአብሔር ስለሚደግፈን ለልችንን አሳልፈን በሰጠን ቁጥር እግዚአብሔር ያስችለናል። እንግዲህ አዲሱን ህይወት መኖር የምንችለው ጌታ ያደረገልንን በማሰብ ስንችል ነው። ጌታ ለእያንዳንዳችን ያደረገው ምንድን ነው? የእርሱን ምህረት፣ የእርሱን ቸርነት፣ የእርሱን ፍቅር፣ የእርሱን ትዕግስት፣ የእርሱን ደግነት ማሰብ ስንችል እርሱ ባለፈበት ለማለፍ እርሱ በኖረበት ለመኖር ድፍረትና ብርታት ይሆነናል። ከኛ በፊት የነበሩት የእምነት አባቶች ድካም ሳይኖራቸው ቀርቶ አይደለም፣ ፍርሃት ሳይኖራቸው ቀርቶ አይደለም፣ የራሳቸው የሆነ ችግር ሳይኖራቸው ቀርቶ አይደለም ስለነበራቸው ነው በድል የተጓዙት። ጌታ ያደረገላቸው ነገር ትዝ ስላላቸው፣ ምሕረቱ ትዝ ስላላቸው፣ ቸርነቱ ትዝ ስላላቸው፣ ፍቅሩ ትዝ ስላላቸው፣ ደግነቱ፣ የዋህነቱ፣ ትዕግስቱ ይህንን ሲያስቡ ለእነሱም ሕይወት በትዕግስት እንዲራመዱ የሚያደርጋቸውን ነገር ወደሚያገኙበት እግዚአብሔር አመጣቸው። ወገኖቼ ዛሬ እግዚአብሔር በእኔና በእናንተ ሕይወት የሚያደርገው ነገር ቢኖር ይህንን ነው። ለእኛ የሚከብደን ብዙ ነገር ሊኖር ይችላል። እግዚአብሔር ግን ከእኛ ሀሳብ ከእኛ ድካም በላይ ነው። ስለዚህ ይህንን አዲስ ህይወት ለመኖር ከእግዚአብሔር የምፈልገውንም ለማግኘት አስቀድመን እግዚአብሔር ለእያንዳንዳችን ያደረገልንን ነገር እናስተውል። ወገኖቼ ችግራችን እኮ ከእግዚአብሔር ጋር ያለን ሪሌሽንሽፕ ሁል ጊዜ የምናስበው እግዚአብሔር ሊያደርግልን ከምንፈልገው አኳያ ስለምናየው ነው። እርግጥ ነው እግዚአብሔር እኛም ባንሆን እንኳ አስቀድመን እኛ እንኳን ባንጠይቀው እግዚአብሔር አስፈላጊውን ነገር እያንዳንዳችን ያደርጋል። የሚጠብቀን የሚያወጣን እግዚአብሔር ነው። ስለዚህ ይህንን አዲሱን ህይወት የምንኖረው ከእግዚአብሔር የምንፈልገውን ለማግኘት ሳይሆን ኦልሬዲ እግዚአብሔር አስፈላጊውን ሁሉ ስላደረገልን ነው። ቦታችንን ስንጠባበቅ የነበርነውን ሰዎች ህይወትን ሰጥቶ ስላሳረፈን፣ ከእግዚአብሔር ዘንድ እረፍትንና ሰላምን ስላገኘን፣ ይህንን እንዳገኙ ሰዎች መኖር ስላለብን ከዚህ በኋላ እኔና እናንተ እግዚአብሔር ኦልሬዲ በፈጸመው ነገር ላይ ምን ጨምረው ነገር የለም። ነገር ግን ከእግዚአብሔር ጋር ለመጓዝ እግዚአብሔር ደስ በሚሰኝበት ሁኔታ ለመኖር እግዚአብሔር ያደረገልን ነገር ልናስብ ይገባናል። እንግዲህ ይሄ ከሆነ ዘንዳ ደግሞ ቅድም እንዳየነው እግዚአብሔር ያስችላል። መልካምን ማድረግ የምንችለው መልካም ኦሬዲ ስለተደረገልን እንጂ ገና ለገና ወደፊት መልካም ይደረግልናል ብለን አይደለም። እርግጥ ነው ከእግዚአብሔር ጋራ ስንጓዝ የእግዚአብሔር ምሕረት ላይ ይሆናል። የሚያስፈልገንን ነገር እኛ የምንፈልገውን ሳይሆን እግዚአብሔር የሚያስፈልገንን ነገር ፕሮቫይድ ያደርጋል። ስለዚህ ምንም እንኳን ባናገኝ የጠበቅነውም ነገርም እንኳን ባይሆን ኦልሬዲ እግዚአብሔር የእድሜ ዘመናችንን ሁሉ ልናገኝ የማንችለውን ነገር ኦልሬዲ ሰጥቶናል። ይሄ ሁሉ ጊዜ ትዝ ሊለን ይገባል። አዲሱን ሰው ለብሰን መመላለስ ስንጀምር የሚሆን ነገር አለ። ክርስቶስ እኛ ልንኖረው ያልቻልነውን እንድንኖር ያስችለናል። ወገኖቼ እያንዳንዳችን የእርሱ አምባሳደሮች ነን። በዚህ ምድር ያለን ህይወት እርሱን ወክለን የምንኖረው ህይወት ነው። በሁለተኛ ቆሮንቶስ 5:20 ላይ ምን ይላል? እኛ ለክርስቶስ መልእክተኞች እንደሆን ይናገራል። መልእክተኛ የራሱን ሳይሆን የጌታውን ወይም እርሱን የላከውን ሰው ወክሎ ያንን የተላከበትን ጉዳይ የሚፈጽም ማለት ነው። ጌታ በምትካችን የሞተው ለራሳችን ኖረን ከመሞት ልንድን ነው። እንግዲህ እርሱን ካገኘን በኋላ ያለን ህይወት የኛ አይደለም። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ 5:15 ላይ ይህን አስመልክቶ ሲናገር በህይወት ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ ይላል። እግዚአብሔር ይመስገን፣ እንዴት ድንቅ ቃል ነው። ክርስቶስ የሞተው እኛ ከሞት ድነን በህይወት እንድንኖር ነው። ስለዚህ ይህንን ስናስብ በዚህ ምድር ላይ ላለን ጉዞ ጌታ በእያንዳንዳችን ህይወት በምትካችን ያደረገው ነገር ትዝ ሊለን ይገባል። የክርስትና ኑሮ ለመኖር ከሚያስችለን አንዱ ይሄ መሰረታዊ ጉዳይ ነው። በህይወት ያሉት ማለት እኛን ነው አሁን የሚለው፣ ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ስለዚህ ይሄ ዛሬ ህይወት ክርስቶስ በደሙ የገዛው የራሱ ያደረገው ህይወት ነው። እንግዲህ ይህንን ካስተዋል በጊዜው የሚከበንን ፈተና ድል አድርገን ለመጓዝ የምንችልበትን ጸጋ እግዚአብሔር ይሰጠናል። ጳውሎስ ምዕራፍ 3 ቆላሲያስ ቁጥር 12 ሲጀምር እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ እያለ ነው። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ ይላል። እንደምታውቋችሁ ይህ መመረጥ የተገኘው በጸጋው ነው። ሰው አንድን ነገር ሲመርጥ ከብዙ ነገሮች መካከል የተሻለውን ልዩ ልዩ መስፈርት አስቀምጦ ይመርጣል። እግዚአብሔር ግን እኛን የመረጠው ከሌሎች ተሽለ ወይ በእኛ ውስጥ መልካም ነገር አይቶ አልነበረም። ሮሜ ምዕራፍ 6 ላይ ያለውን ሐሳብ እናነባዋለን። በጣም ደስ የሚል ቃል ነው። በዛ ስፍራ ላይ ያለው እንዲህ ይላል። ሮሜ ምዕራፍ 5 ይቅርታ፣ ምዕራፍ 5 ቁጥር 6 ላይ እንዲህ ይላል፣ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአታችን ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞተ። ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል ይላል። ገና ምንም ነገር መልካም ነገር የሚባል በእኛ ህይወት ውስጥ ባይኖር ክርስቶስ ስለ እኛ ሞተ። ይህ እንዴት ደስ የሚያሰኝ ቃል ነው! እግዚአብሔር ለእኛ ያለውን ነገር የሚያሳየን ማለት ነው። እንግዲህ በህይወታችን ያለውን መልካም ነገር የምናየው እግዚአብሔር ያደረገልንን ስንገነዘብ ነው። ሰማችሁ ከሆነ ምልክት ሰጥቶኝ አዲሱን ባህሪ ልበሱ እያለ ይናገራል። ያንን እናነበዋለን። ቆላሲያስ ምዕራፍ 3 ከቁጥር 12 እስከ 14 ሀሳቡን ለማያያዝ ነው። ብዙ ጊዜ እየተቆራረጠ ስለሆነ እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ምሕረትና ርኅራኄ፣ ቸርነት፣ ትህትና፣ የዋህነትን፣ ትዕግስትን ልበሱ። እርስ በርሳችሁም ትዕግስትን አድርጉ። የሚነቅፈው ነገር ካለው ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። በእነዚህ ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት ይላል። ይሄ ለጠቅላላ ምንባቡ መሪ ሀሳብ ነው። እነዚህን የአዲሱን ሰው ባህሪ ከለበስን በኋላ ጠላት ወደ እኛ መግቢያ ቀዳዳ አያገኝም። የአሮጌውን ባህሪ ባለፈው አይተናል፣ ዛሬም አንስተናል። እነዚህ የአዲሱ ሕይወት ባህሪ የመንፈስ ቅዱስ ፍሬዎች ስለሆኑ በብዙ ቦታ መጽሐፍ ቅዱስ እነዚህን የመንፈስ ባህሪያት እንድንለብስ ይመክረናል። በሉቃስ 24:49 ላይ ጌታ ሐዋርያት ከመለየቱ በፊት ከተናገራቸው ነገር አንዱ እንዲህ የሚል ነበር። ሉቃስ 24:49 እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው ይላል። ይሄ ጌታ ኢየሱስ ክርስቶስ አዲሱን ሰው ለብሰው በአዲሱ ባህሪ እንዴት መመላለስ እንዳለባቸው እንዲገነዘቡ ለማድረግ የተናገረው ያም መንፈስ ቅዱስ እስኪመጣ ድረስ ያንን የእግዚአብሔር መንፈስ እስኪጎናጸፉ ድረስ በኢየሩሳሌም እንዲቆዩ የተናገረው። ሐዋርያው ጴጥሮስም ይህንኑ የመሰለ ሀሳብ በአንደኛ ጴጥሮስ ምዕራፍ 5:5 ላይ ሲናገር ሁላችሁም እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ ማለትም ልበሱ ይላል። ምክንያቱም እዛው ክፍል ላይ ሲገልጽ ምን ይላል? እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። እግዚአብሔር ይመስገን። የክርስትና አንዱ ትልቅ ባህሪ ትህትና ነው። ጌታ ራሱ ስለዚህ ሲናገር ምንድን ነው ያለው? እኔ የዋህ በልቤም ትሑት ነኝና ነው ያለው። የዋህነትንና ትህትናን ከየትም ቦታ እናገኘው? በዓለም ብንሄድ እንደዚህ ያለ ባህሪያት የለም። ይህንን የምናገኘው ወደ ክርስቶስ ስንመጣ ብቻ ነው። ስለዚህ በዚህ መሰረት የቆላሲያስን ምዕመናን ክርስቶስን እንዲለብሱ ይመክራቸዋል። መቼም በዛ ጊዜ ለቆላሲያስ ምዕመናን ታላቅ ችግር የነበረ ነገር ዛሬም በዘመናችን ላለን ክርስቲያኖች ችግር ነው። ወገኖቼ ክርስቶስ ለሁሉም ኦኬዥን የሚሆን ልብስ ነው። ይህ ብቻ አይደለም፣ በሁሉም ቦታ የሚያኮራ ልብስ ነው። በሁሉም ቦታ ውብ የሆነ ልብስ ነው። ምን ማለት ነው? እርሱ መልበስ ማለት ጌታን መልበስ ማለት ሙሉ በሙሉ ራስን በጌታ ቁጥጥር ስር ማድረግ ጳውሎስ እንግዲህ በተደጋጋሚ ይህንን አሮጌውን አውልቁ አዲሱን ልበሱ እያለ የአዲሱንም የአሮጌውንም ባህሪ ምን አይነት እንደሆነ እንዲሁ ደግሞ የአዲሱ ባህሪ ምን አይነት እንደሆነ ሊያስረዳን የሚሞክረው ያለ ምክንያት አይደለም። እያንዳንዱ ክርስቲያን በሁለንተናው ክርስቶስን መስሎ እንዲመላለስ የዛን ጊዜ ያ ክርስቲያን ሳይሆን ክርስቶስ በመንፈሱ በእርሱ ውስጥ ሆኖ ፍሬ እንዲያፈራ ስለሚያስብ ነው። ብዙ ጊዜ መንፈሳዊ ፍሬ በሕይወት እንድናፈራ እንመኛለን። ምናልባትም ለሌሎች ይህንኑ ተናግረን ሊሆን ይችላል። ወገኖቼ ጌታ በሕይወታችን ፍሬ እንዲያፈራ ክፍል ከፈለግን ፈቃዳችንን ለሱ ልናስገዛ ይገባናል። ጌታ ኢየሱስ በዚህ በምድር ላይ ህይወቱን ኖሮ በቃ የሱ ነገር በዛ አላበቃ። ዛሬም በአብ ቀኝ ሆኖ ስለኛ ይማልዳል። ደግሞ መንፈሱን ልኮ እያንዳንዳችን ወደ እውነት ሁሉ ይመራናል። ለዚህ ነው ጳውሎስ ሲናገር ቁጥሩን ገና ሲጀምር እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ ሆናችሁ እያለ የሚናገረው። ወገኖቼ ጤናማ ተግባር በህይወታችን የሚጀምረው ከምርጫችንና ከመወደዳችን የተነሳ ነው። እግዚአብሔር ስለመረጠ ከድቅድቅ ጨለማ ወደሚያስደንቅ ብርሃን ስላመጣ ከሞት ወደ ህይወት ስላሻገረ፣ ስለዚህ ህይወት እንዳገኙ ሰዎች፣ እንደዳኑ ሰዎች እግዚአብሔር ከኛ የሚጠብቀውን እያደረግን ልንመላለስ ተጠርተናል። ይህንን ስንረዳ ይህን ስናውቅ መመረጣችን የተከፈለበትን ዋጋ ስንገነዘብ ከየት ቦታ እግዚአብሔር እንዳነሳ ስናይ ምንም እንኳ ስጋችን ደካማ ቢሆን በተቻለን መጠን እግዚአብሔር በሰጠን ጸጋ የእግዚአብሔርን ፈቃድ ለማድረግ እየተሰጠን እንሄዳለን። እግዚአብሔር ለመመረጥ የበቃ ነው ከመልካም ስራችን ሳይሆን ከጸጋው የተነሳ ነው። ኤፌሶን ምዕራፍ 2 ከቁጥር 8 እስከ 9 ይህንን ጥሩ አድርጎ አስቀምጦታል። ጸጋው በእምነት አድኗችኋልና ማንም እንዳይመካ ከስራ አይደለም ይላል። እንግዲህ በጸጋ ከዳን ደግሞ በምስጋና የምንቀርብበት እንጂ የምንመካበት የምንታበይበት ምንም ነገር የለም። እግዚአብሔር እኛም በመረጠበት ጊዜ ቅዱሳን አድርጎናል፣ የተወደድን አድርጎናል። አንድ ልጁን በምትካችን ሲሰጥ ድረስ መቀደስ ማለት መለየት ማለት ነው። በዓለም እያለን ያለን ነው። በዚህ ምድር እያለን እንደ እግዚአብሔር መንግስት ዜጎች መመላለስ ማለት ነው። ሁላችን እንደምናውቀው ይህ ጊዜያዊ መኖሪያችን ናት። ምንም አይነት ሰዎችን ሁን ምንም ነገር ይኑረን ለተወሰነ ጊዜ ኑረን እናልፋለን። እግዚአብሔር የወደደን ደግሞ ከፍተኛ ዋጋ ከፍተኛ መስዋዕት በመስጋችን እስኪሰጥ ድረስ ነው። ክርስትና እንደ እግዚአብሔር ፈቃድ ለመኖር ግድ ከሚለን ጉዳይ አንዱ ይሄ ይመስለኛል። የመስቀል ላይ ፍቅሩ፣ ይህ የመስቀል ላይ ፍቅሩ ካልገባ ክርስትናን ለመኖር እጅግ ከባድ ነው። እግዚአብሔር ይወደኛል ስንል የተከፈለልንን መስዋዕት እያስታወስ ይሁን። በዚህ ምድር ላይ ምናልባት የእኛ ፈተና ከጊዜያዊ የጋ ፍላጎት የሚመነጨውን ነገር ተከትለን መሄድ ሊሆን ይችላል። ያንን ለመተው እንዴት እችላለሁ የሚል ነገር ሊሆን ይችላል። ጌታ ግን እኔና እናንተን ለማዳን ታላቅ ክብሩን ትቶ ስልጣን እያለው ሁሉን ነገር ሊያደርግ እየቻለ ራሱ ባሩ አድርጎ የባሪያን መልክ ለብሶ በመካከላችን ተገኝቶ ራሱ መስዋዕት በማድረግ አዳነ። እኛ ልንሞት ሲገባ ወይም ሞት ተፈርዶብን በምትካችን እርሱ ሞተ። እንዴት የሚገርም ነገር ነው! የተወደዳችሁ ሆናችሁ ሴት ፍቅሩ በእኛ መረዳት ፈጽሞ ልንገልጸው የማይችል ነገር እንደሆነ ለማስረዳት ነው። በምንም ሁኔታ የእግዚአብሔርን ፍቅር ልንገነዘበው አንችልም። ስለዚህ ኃጢአት በሚፈታተነን ቁጥር ፍቅሩ ትዝ ይበለን። ያን ጊዜ በድል መራመድ እንችላለን። ይሄ የክርስቶስ ፍቅር በየዕለቱ አዲስ ሰማን ፈተናን፣ ኃጢአትን፣ በሕይወታችን ውስጥ የሚከብደንን ነገር የምንቋቋምበትን ጸጋ እናገኛለን። በለን ኑሯችን እንኳን አንድ ሰው ጥፋታችንን ተንኮላችንን እያወቀ ቢያፈቅረን ያ ሰው የጠየቀንን ለማድረግ አይከብደንም። ምክንያቱም እኔ ይሄንና ይሄንን አድርጊ፣ እኔ እንዲህና እንዲህ ያለ ሰው ሆኜ ይሄ ሰው ይህንን ሁሉ አደረገልኝ ብለን ወደ ራሳችን እንድንመለከት ያደርገናል። በዚህ ምድር ጉዟችን በድል ልንራመድ የምንችለው አንደኛ ጌታ ያደረገልንን ማሰላሰል ማስታወስ ስንችል፣ ሁለተኛ የማንችለውን እንዲያስችለን ራሳችንን ለጌታ መስጠት ስንችል፣ እንደ ክርስቲያኖች የተጠራ ነው ክርስትናን ለመኖር ብቻ ሳይሆን ክርስቶስ በእኛ መኖሩን ለሌሎች ለማሳየት ነው። በቃ እኮ ድነን በቃ እኔና ክርስቶስ ብቻ ብለን እግራችንን አጥፈን ቁጭ የምንልበት ጉዳይ ቢሆን ብዙ ችግር ውስጥ አንገባም። ግን ጌታ ሲያድነን እሱ የሞተለትን ስራ ደግሞ እኛ እንድንቀጥል ነው። ለዚህ ነው በማቴዎስ ወንጌል ምዕራፍ 5:16 ላይ መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ፊት ይብራ የሚለው። ወገኖቼ ይህንን ብርሃን ከራሳችን ልናበራው ወይም ከራሳችን ያገኘነው ሳይሆን ከክርስቶስ ያገኘነው ብርሃን ነው። እኛ በክርስቶስ እስከሆነ ድረስ ይሄ ብርሃን አለን። የዓለም ብርሃን ነኝ ያለ ጌታ እናንተ የዓለም ብርሃን ናችሁ፣ ብርሃናችሁ በሰው ሁሉ ፊት ይብራ ብሏል። እንግዲህ ክርስቶስ በእኛ ውስጥ ሆኖ ወደ ሌሎች እንዲደርስ እኛ የእርሱ መሳሪያዎች እንድንሆን ተጠርተናል። ክርስቶስ ደግሞ በመንፈሱ በእኛ ውስጥ ለመሆኑ ማረጋገጫው አንደኛ ድንባነ በምኑ ላይ ያየነው ጉዳይ ነው። ምህረት፣ ርኅራሄ፣ ቸርነት፣ ትህትና፣ የዋህነት፣ ትዕግስት እነዚህ ነገሮች በውስጣችን ሲታዩ እነኚህ የስጋችን ውጤቶች አይደሉም። የእግዚአብሔር መንፈስ በእኛ ላይ መኖሩን ሰዎች በእነዚህ ሁኔታዎቻችን ሊያውቋቸው ይችላሉ። ክፉ መንፈስም ሰውን ከተጠናወተ የእነዚህ ባህሪያት ተቃራኒ በሆነ መንገድ በሆነ ሁኔታ አእምሮን ሁሉ በመያዝ እጅግ አሳዛኝ በሆነ መስመሩ ሊገባ እነዚህ ምህረት፣ ርኅራሄ፣ ቸርነት፣ ትህትና፣ የዋህነት፣ ለእርስ በርስ በትዕግስት መመላለስ የመንፈስ ባህሪያት ናቸው። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ከቁጥር 12 እስከ 16 በመንፈሳዊ ሰውና በስጋዊ ሰው መካከል የእግዚአብሔር መንፈስ በሕይወቱ ባለና በሌለ ሰው መካከል ያለውን ነገር ሲናገር እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 2 ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። በመንፈስም የሚመረምር ስለሆነ ሊያውቀው አይችልም። መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም አይመረምርም። እንዲያስተምረው የጌታን ልብ ማን አውቆት ነው? እኛ ግን የክርስቶስ ልብ አለን። ይሄ እኛ ግን የክርስቶስ ልብ አለን የሚለው እግዚአብሔር መንፈሱን ስለሰጠ በእግዚአብሔር መንፈስ የእግዚአብሔር የሆነውን ነገር ልንረዳ እንችላለን ማለቱ ነው። ወገኖቼ አማኞች ከሆን መንፈሳዊ ሰዎች ነን። መንፈሳዊውንም ነገር በመንፈስ በእግዚአብሔር መንፈስ እንረዳለን። ዘወትር ቃሉን እያጠናን በጸሎት ወደ እግዚአብሔር በቀረብን ቁጥር የእግዚአብሔር ነገር እየተገለጠልን ይመጣል። መንፈሳዊውንም ሕይወት መኖር የምንችለው ያኔ ነው። ክርስቲያኖች እነዚህን ባህሪያት መልበስም ያለብን ቅድስናን ያለ ነቀፋ በቅድስ ለመገኘት ስንል ነው። ነውር የሌለብን ይላል በኤፌሶን ምዕራፍ 1 ላይ ቁጥር 4 ነቀፋና ነውር የሌለብን ይላል። ያን ክፍል አነብላችኋለሁ። በጣም ደስ የሚል ቃል ነው። በጌታ ያገኘነውን ነገር ያሳስበን ነው። ቁጥር 3 ጀምሮ ኤፌሶን ምዕራፍ 1 በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ንቀፋና ነውር የሌለን እንሆን ዘንድ መረጠን ይላል። እንግዲህ ከእግዚአብሔር አኳያ ለእኔና ለእናንተ የተደረገው ይሄ ነው። ተመርጠናል። እሱን የሚለውጥ ምንም ነገር የለም። ግን ለተመረቅንበት ኑሮ መኖር ደግሞ የእያንዳንዳችን ኃላፊነት። አሁን እንዳየነው ስንመረቅ አሮጌውን ባህሪ አውልቀን አዲሱን ባህሪ ለብሰናል። ይህንን አዲስ ባህሪ ለመኖር ግን ራሳችንን ማስለመድ ያስፈልገናል። ለምንድን ነው እነዚህን ባህሪያት መልበስ ያለብን? በፊቱ ቅዱሳንና ነቀፋ የሌለብን ሆነን እንድንገኝ ኢየሱስ ክርስቶስ በመስቀል ላይ በሞተበት ጊዜ ያደረገው ነገር ቢኖር ይሄ ነው። ይሄ ደግሞ ከዘላለም እቅዱ የነበረ ጉዳይ ነው። ቅዱሳንና ያለ ነውር እንድንሆን የእኛን ነውር ይዞ በመስቀል ላይ እሱ በሞተበት ሰዓት እኛ ከዛ መርገም ነጻ ወጣ። መቼም ሰዎች እንደመሆናችን አንዳንዳችን ሌላውን የሚጎዳ ባህሪ አለን። እንኳን ሌላውን ቀርቶ ራሳችንም እንኳን የሚጎዳ ባህሪ አለን። አንዳንዱ ቅድም የተጠቀሰው ነገር ነው፣ በትዕግስት ሰዎችን አለማለት። እኛን ሰዎች እንዲታገሱን ልንፈልግ እንችላለን፣ ነገር ግን እኛ ትዕግስቱ የለም። እንግዲህ እያንዳንዳችን ደግሞ በውስጣችን ያለውን ደካማ ነገራችንን ሌሎች እንዲቀበሉን ከፈለግን እኛ ደግሞ በመታገስ ሌሎችን ልንቀበል ይገባናል። ክርስትና ማለት መቻቻል ማለት እዚህ ላይ ነው ያለው። ለምሳሌ ያህል ስለ ይቅርታ ብንወስድ ስናጠፋ ሰው ይቅር እንዲለን እንፈልጋለን። ግን ያንን እኛ የምንፈልገውን ነገር ለሌሎች እኛ ልናደርግ እንችላለን ወይ? ይቅር እንላለን ወይ? ይቅርታ ስለ ይቅርታ ስናስብ ደግሞ የልብ ጉዳይ ነው። በአንድ በት ይቅር ብለን በልባችን ቋጥረን የምንመላለስ ከሆነ ይቅር ብለናል ማለት አይደለም። ይሄ ከሰው ከእግዚአብሔርም ጋራ ያለንን የሚያበላሽ ነገር ነው። ብዙ ጊዜ ባት የምትሰሙት ነገር ሊሆን ይችላል፣ ይቅር ብየዋለሁ ወይ ይቅር ብያታለሁ ብቻ ያደረገችን ነገር የምንል ከሆነ ሪሊ አዲሱን ሰው ለብሻለሁ ማለት የምንችል አይመስለኝም። አንድ ሰው ይቅር ካልን በኋላ ያ እየተመላለሰ እየተደጋገመ በአእምሯችን የሚመጣ ከሆነ ወይም ደግሞ ግለሰቡን ባየን ቁጥር ትዝ የሚለን ነገር ከሆነ ሪሊ ቆም ብለን እግዚአብሔር እንዲረዳን መጠየቅ አለብን። ጌታውን እርዳኝ፣ ይቅር ብየዋለሁ ግን ይሄ ጉዳይ እየተመላለሰ እየመጣ ያስቸግረኛል። መንፈስህ እንዲያግዘኝ እንድትረዳኝ እፈልጋለሁ ካል እግዚአብሔር ይረዳናል። እንግዲህ ቆም ብለን አሁን ያነሳናቸው ነገሮች እናስብ። እግዚአብሔር በዩ የሚፈልጋቸው ነገር ግን እኛ ያልኖርናቸው ያልኖርንባቸው ነገሮች ማድረግ እንደሌለብን እያወቅን ነገር ግን በውስጣችን ተጣብቀው ያሉ ነገሮች በእውነት ዛሬ በዚህ ሰዓት እግዚአብሔር ከውስጣችን ሊቆርጣቸው ይችላል። ግን እግዚአብሔር ደግሞ እኛ እርዳታ እስካልጠየቅን ወይ ደግሞ እግዚአብሔር ከዚህ ነገር እንዲገላግልን እስካልፈቀድን የእኛን ፈቃድ ጥሶ እግዚአብሔር በሕይወታችን የሚያደርገው ነገር የለም። ብዙ ምክንያቱን ልንሰጥ እንችላለን። ምንም አይነት ሰዎችን ሆን አንዳንድ ጊዜ እንዳውም በክርስትና ችግር ምንድን ነው፣ በውጭ ያሉ ሰዎች ከሚያደርጉት ባላነሰ መጠን በእኛ ሕይወት ውስጥ የሚከሰት ነገር አለ። ጌታ ለእኛ ያደረገውን ስናስብ እኛም ደግሞ ለሌሎች ልናደርግ ከኛ የሚጠብቀውን ነገር ስናስብ ምን ያህል በሕይወታችን ያ ተፈጻሚ ሆኗል። ለመሆኑ ስለ ይቅርታ እንኳን ስናስብ እግዚአብሔር ስንት ጊዜ ነው እኛን ይቅር ያለ? አሁን እንኳን እኛ ግን ሌላውን ምን ያህል ይቅር ብለናል? ስለ እግዚአብሔር ምሕረት ስናስብ ለሌላው ለወንድምና ለእህታችን ምን ያህል ምሕረት አድርገናል? በጸሎታችን በቀረብን ሰዓት እግዚአብሔር ሆይ ምሕረትን አድርግልኝ ብለን ስንል እኛ ሌላው ወንድማችንና እህታችን ላይ ያለን አመለካከት እንዴት ነው? ለእኛ እግዚአብሔር ምሕረት እንዳደረገልን ለሌላው ሰው ምሕረት አድርገናል ወይ? ቅድም ያነሳናቸው ምሕረትን፣ ርኅራኄን፣ ቸርነትን፣ ትህትናን፣ የዋህነትን፣ እርስ በርስ መታገስን ልበሱ የሚለን ያለ ምክንያት አይደለም። ከዚህ ሁሉ በላይ እያንዳንዳችን ፍቅርን ልንለብስ ተጠርተናል። ይህ ፍቅር የሁሉ ነገር ማጠቃለያ ነው። ይሄ የአዲሱን ባህሪ ለመኖር ከሚያስችለን ነገር አንዱ የፍቅርን ሕይወት መለማመድ ነው። ፍቅር የክርስትና ዋና ባህሪ ነው። ምክንያቱም ክርስቶስም ወደ መስቀል ሞት የወሰደው ምንም ሌላ ምንም ነገር የለም፣ ፍቅር ነው። ሁሉ ነገር የሚነሳው ከዚህ ነው። ቆስ ምዕራፍ 12 ቁጥር 30 ጀምሮ ስለዚህ ሲናገር ምን ይላል እናነበዋለን። እንደዚህ ይላል ከቁጥር 30 ጀምሮ፣ አምላካችን አንድ ጌታ ነው። አንተም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ጌታ አምላክህን ውደድ የምትል ናት። ፊተኛይቱ ትእዛዛት ይህች ናት። ሁለተኛይቱም ባልንጀራህን እንደ ራስህ ውደድ የምትል እርሷን የምትመስል ይህች ናት። ከነዚህ የምትበልጥ ሌላ ትእዛዝ የለችም። እንዴት ለአንድ ጻፊ ጥያቄ የሰጠውን መልስ ነው የምናየው? እግዚአብሔርን በፍጹም ልብ፣ በፍጹም ሀሳብ፣ በፍጹም ነፍስ መውደድ፣ ከዛ ባልንጀራን ደግሞ እንደ ራስ መውደድ። ስለ ፍቅር ነው የሚናገር ያለው። እንግዲህ እነዚህን ነገሮች በሕይወታችን መለማመድ ስንጀምር እግዚአብሔር ታላቅ ነገር በሕይወታችን ይሰራል። ሰላም ለእርስ በርሳችን፣ ሰላም በራሳችን ሕይወት የምናገኘው ከዚህ የተነሳ ነው። በዚህ ስፍራ ላይ የሰላም ማሰሪያ የሆነውን ፍቅርን ልበሱት ነው የሚለው። ይህ ሰላም ዝም ብሎ የሚመጣ ነገር አይደለም። ምናልባት ብዙዎች እንደሚሉት ሰው ለዕለት የሚያስፈልገውን ነገር ካገኘ ሰላም አለው ብሎ ያስባሉ። እውነቱ ይህ አይደለም። ይህ ሰላም ሶርሶ አንድ ብቻ ነው፣ ያም ከጌታ ኢየሱስ የሚመጣ ነው። ታዲያ በወንጌል ላይ በተለይ በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ጌታ ስለዚህ ሲናገር ምን አለ? ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ብሎ ነው ያለው። ስለዚህ ይህንን የክርስቶስ ሰላም በልባችን እንዲነግስ ካስፈለገን ያንን የጌታን ፍቅር በሕይወታችን ውስጥ መለማመድ ይኖርብናል። እሱን ለመለማመድ ደግሞ ከጌታ ጋር የጠበቀ ግንኙነት፣ እሱ ለእኛ ያደረገውን ነገር በማስተዋል በጥንቃቄ ማየት ያስፈልገናል። እግዚአብሔር ያደረገልንን በምስጋና እየቀረብን እግዚአብሔርን ከፍ ከፍ እያደረግን ስንመላለስ እግዚአብሔር አዲስ ሕይወትን፣ ሰላምን፣ ፍቅርን የምንለማመድበት ደረጃ ያመጣናል። እንግዲህ ጳውሎስ በዚህ አሁን ባነበብናችሁ ውስጥ ጠቅለል አድርጎ ሊናገረን የሚፈልገው ምንድን ነው? አሮጌውን ባህሪ አውልቀን አዲሱን ባህሪ እንድንለብስ ነው። በአጭሩ ስለ አዲሱ መንፈሳዊ ሰው ነው የሚናገር ያለ። መንፈሳዊ ሰው ነን ስንል ደግሞ መንፈሳዊ ምግብ መመገብ ያስፈልገናል። ቃሉን መብላት አለብን። በጸሎት መትጋት አለብን። ጌታ ኢየሱስ ክርስቶስ ምሳሌውን እንድንከተል ራሱን ሰጥቶን ሄዷል። ያለ ቃሉ የትም መድረስ ምንም ማድረግ አንችልም። የእግዚአብሔር ቃል በውስጣችን በሚኖርበት ጊዜ በጎን ከክፉ መለየት እንችላለን። ዳዊት እንዳለው ማለት ነው፣ ሕግ ለእግሬ መብራት ነው ለመንገዴም ብርሃን ነው እንዳለው። ስለዚህ ጳውሎስ በመጨረሻ ላይ በተለይ በቁጥር 17 ላይ በቃልም ሆነ በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ይላቸዋል። የምታደርጉትን ሁሉ ባነጋገራችሁ ሆነ በተግባራችሁ ሆነ የምታደርጉትን ሁሉ በእርሱ ስም። ዋው! በዚህ ራሳችንን እንፈትን። ምናልባት ጨዋታ ደርቶ አንድ ቦታ ስንነጋገር በዛ ጨዋታችን ውስጥ ጌታ ካለ የማይገባንን ነገር ከመናገር እንቆጠባለን። መቼም በጌታ ስም ሰው ማማት አንችልም። በጌታ ስም ሰውን ለመጉዳት አንነሳ። በጌታ ስም ሰውንም መጥላት አንችልም እና ሪሊ ራሳችንን ሁልጊዜ ልንፈትነው እንችላለን። በዚህ ቃል ይህ ማንኛውንም ነገር የሚያጠቃልል ነገር ነው። በኢየሱስ ስም ማድረግ የምንችለው መጸለይ፣ እግዚአብሔር የሚከብርበትን ነገር ብቻ ነው። ስለዚህ በክርስቶስ የምናምን ሰዎች እኛ በዚህ ምድር ላይ የእርሱ አምባሳደሮች ነን። ማለትም ምንድን ነው? የእርሱ ተወካዮች ነን። በሌላ ስፍራ ጳውሎስ እንዳው እኛ ወንጌል እንደሆን ይናገራል። ሰዎች እኛን ያነቡናል ይላል። ከዚህ የተነሳ ነው የምናደርገውን ነገር ሁሉ ጌታ የሚከብርበት፣ እሱን የምናወድስበት፣ ለእሱ ምስክር የምንሆንበት እንዲሆን መጠንቀቅ ያለብን። ስለዚህ ይህ አዲስ ሰው ከክርስቶስ ጋር ሞቶ ከክርስቶስ ጋር የተነሳ ሰው እንደሆነ ባለፈው አይተናል። እንግዲህ ዛሬ ራሳችንን ስንመለከት የት ነው ያለነው? ይህንን የአዲሱን ሰው ባህሪ በውስጣችን እየተለማመድን ወይ? ይህንን መለማመድ ካቃተን ችግራችን ምንድን ነው? እግዚአብሔር ይችላል። እግዚአብሔር ይረዳናል። እግዚአብሔር በሕይወታችን ውስጥ አስደናቂ ነገር ሊያደርግ ይችላል። ግን እኛ ለስጋ ምክንያት ልንሰጥ አይገባንም። በገላትያ ላይ እናንተ አርነት ወጥቷችኋል፣ ብቻ አርነታችሁ ለስጋ ምክንያት አይስጥ ይላል። በጣም የተለመደን አነጋገር አለን። ስጋ ደካማ ነው የምንለው እውነት ነው። ስጋ ደካማ ነው። መጸለይ፣ መታገል፣ መዋጋት ያለብንም ከዚህ የተነሳ ነው። እንግዲህ ዛሬ ያየነውን እንዲሁ ጠቅለል ብናደርገው ምንድን ነው? አሮጌው የስጋ ባህሪ አለ፣ አዲሱ የመንፈስ ባህሪ አለ። ቀድሞ በአሮጌው ባህሪ ውስጥ ነበር። ኢየሱስ ክርስቶስን አዳኛችን አድርገን ኃጢአታችንን ተናዘን በተቀበልንበት ሰዓት እነሆ ቀድሞ የነበረው ባህሪያችን በሙሉ ተለውጧል። እርግጥ ነው አልፎ አልፎ ያ የቀድሞ ባህሪያችን ብቅ ማለቱ አይቀርም። ግን ያንን ድል የምናደርገው ትዝታ ሲኖረም ነው ተባብለናል። ክርስቶስ ያደረገልን ነገር ትዝ ሲለን የስጋችንን ባህሪ አስወግደን እግዚአብሔር በሰጠን መንፈስ በአዲስ ኃይል ልንመላለስ እንችላለን። ስለዚህ እንግዲህ ዛሬ ያየነው ሶስቱን እንዲሁ ለማያያዝ እንደገና አንድ ያነበዋለሁኝ። ምናልባት ሀሳብ ካላችሁ በእኔ በኩል ያለውን በዚህ አጠቃልላለሁኝ። እናንተ ለመወያየት ወይም ደግሞ በዚህ ላይ ግሩም ውስጥ ያላችሁ ወገኖች ሀሳባችሁ ልጨምሩ ትችላላችሁ። ቆላሲያስ ምዕራፍ 3 ከ13 12 ጀምሮ ያለውን ዛሬ ያየነው እስከ 17 ያለውን አሁን ያነሳናቸው ነገሮች እንደገና አንድ ጊዜ አነብልናለሁ። ይላል እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትሕትናን፣ የዋህነትን፣ ትዕግስትን ልበሱ። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ። ይገርማችኋል። ስለ ይቅርታ ስናስብ እኛ እንደተበደልነው ወይም ሰዎች በእኛ ላይ እንዳደረጉን ነገር ሳይሆን ይቅር እንዳለን ልናይ እንደሚገባ ነው የሚናገር ያለ። እናንተ ደግሞ እንዲሁ አድርጉ። በእነዚህ ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱ። በአንድ አካልም የተጠራችሁለትን ደግሞ የክርስቶስ ሰላም በልባችሁ ይግዛ። የምታመሰግኑ ሁኑ። አዎ መቼም መለመን መጠየቅ እንጂ ምስጋና ብዙ ጊዜ ይጎለናል፣ ግን አመስግኑ ነው የሚለው። በነገር ሁሉ እንድናመሰግን እግዚአብሔር እንከሬጅ ያደርገናል። የእግዚአብሔር ቃል በሙላት ይኑርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ ይላል። የሚገርም ነው። በተለይ በአሁኑ ጊዜ የመገሰጽ ነገር በጣም የሚፈለግ ጉዳይ አይደለም፣ ግን ፈውስ በዛ ውስጥ አለ። ወንድማችን እህታችን ሲገስጹ ሊያድኑን ነው። ሰዎች የማይገስጹን ከሆነ ቤተ ክርስቲያን የማትገስጸን ከሆነ በቃ በልቅነት ነው የምንኖረው ማለት ነው። በመዝሙርና በዝማሬ በመንፈሳዊ ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ። ዋው! እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይ በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። እዚህ ላይ የተጠቀሱት በሙሉ እንዲህ በአንድ ክፍለ ጊዜ የሚያልቁ ጉዳዮች አሉ። ብዙ ነገር መናገር እንችላለን በዚህ ላይ፣ ግን ለዛሬ ባለን ጊዜ ውስጥ የምናጠቃልለው እነኝሁ ሀሳቦች ጠቅለል ባለ መልኩ ቅድም እንዳየናቸው ነው። እነኚህ ባህሪያት የአዲሱ ሰው ባህሪ በውስጣችን በሚታይበት ጊዜ የእግዚአብሔር መንፈስ በእኛ ውስጥ ለመሆኑ ለመኖሩ ማረጋገጫዎች ናቸው። ያለ እግዚአብሔር መንፈስ ምንም መሆን ምንም ማድረግ አንችልም። ሁለት አማራጭ ነው ያለው። አንዱ በስጋ መመላለስ ነው፣ ሌላው በመንፈስ መመላለስ ነው። ባለፈው ሳምንትም እንዳነሳ ነው መንፈሳዊ ሕይወታችንን እንደ እግዚአብሔር ፈቃድ ለመኖር ከፈለግን ሌላ አቋራጭ መንገድ የለንም፣ በመንፈስ መመላለስ፣ በጸሎት መትጋት፣ የእግዚአብሔርን ቃል መመገብ። ቃሉ በሙላት ውስጣችን በሚኖርበት ጊዜ ስጋችን ለሚያስነሳው ጥያቄ፣ ጠላት ወደ እኛ ለሚወረውረው ሁሉ አለን። እግዚአብሔር ሳያስታጥቅ ወደ ውጊያ ልጆቹን አያሰማራም። የእግዚአብሔርን ዕቃ ጦር ሁሉ ልበሱ ነው የሚለው። የምንጋደለው ደግሞ ከስጋና ከደም ጋር አይደለም ይላል። ስለዚህ ውጊያ አለብን። ይሁን እንጂ በውጊያው ሜዳ ጌታ ከኛ ጋር ሆኖ ያሻግረናል። የእግዚአብሔር ስም የተባረከ ይሁን እና አሁን ማይኩን ለቅላችኋለሁኝ። በዚህ ላይ ደግሞ ሀሳባችሁን ጨምሮ እንዲሁም ደግሞ በጥያቄም የምታነሱ ነገር ካለ